አድማጮቻችን የምሽቱ ስርጭታችን በቴክኒክ ችግር ምክንያት ስለዘገየ ዝግጅታችንን ተመጀመራችን በፊት ታላቅ ይቅርታ እንጠይቃለን። አድማጮቻችን በቅድሚያ እንደምን ሰንብታችኋል ይያልን የከበረ ሰላምታችንን አስቀድመን እንገልጻለን። በዛሬ ጥቅምት 23 2007 ዓ.ም ወይም ኖቬምበር 2 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ክፍለ ዝግጅቶችን ማካተቱን ተወዲው እንገልጻለን። በቅድሚያ በየ15 ቀኑ የተዘጋጀ የሚቀርበው ተመጻሕፍት ማህደር ይቀርባል። በመቀጠልም የሳምንቱን ዋና ዋና ዜናዎች ታሰማን በኋላ የተባበረ ክህደት በአማራው በኢቅስታ የተባበረው ክህደት በአማራው ህዝብ ላይ በሚል ርዕስ የተጻፈ ጽሑፍ እናስደምጣለን። በመጨረሻም የተለመደው ሳምንታዊ የሬዲዮ ርዕሰ አንቀጽ መልእክት ተተነበበ በኋላ የዕለቱ ስርጭት ፍጻሜ ይሆናል። እንግዲህ አድማጮቻችን የስርጭታችንን ልዩ ልዩ ክፍለ ዝግጅቶች የተመደበላቸውን ሙሉ ሰዓት እንድትከታተሉ የዘውትር ግብዣችንን በማስቀደም የዕለቱን ስርጭት በሚከተለው ሙዚቃ እንከፍታለን። ተመጻሕፍት ማህደር አድማጮቻችን እንደተለመደው የማክበር ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ክፍለ ጊዜያችን ፊታውራሪ በላይ ታሪክ በመሳሌ ራስ ምሩ ኃይለ ሥላሴ በ1942 ዓ.ም የተደረሰውን ልብ ወለድ ድርሰት ክፍል 7ን ይዘንላችሁ ቀርበናል። በክፍል 6 እንደተተረከው ባሻ ካሳሁንና ወንድሙ ባሻ ጌታነህ እናታቸው ወይዘሮ ተዋበች አቶ አልዩ ዘንድ ቦሩ ሜዳ ተተላዩ 21 ዓመታት በኋላ እንዴት እንደተገናኙትና ተባሏ ለይተው ለመውሰድ እንዴት እንደወሰኑ ውሳኔያቸውን ለአቶ አልዩ ገልጸውለት አቶ አልዩም ሚስቱን አሳልፎ ለመስጠት በፍጹም የማይፈቅድ መሆኑን ሲገልጽላቸው ክስ መስርተው ወደ ደሴ ችሎት እንዳቀረቡት ተመልክተናል። በዛው ክፍል ከሳሽና ተከሳሽ ጉዳያቸውን በፍጹም በማያውቀው አስተናባሪነት ፊታውራሪ በላይ ራስ መኮንን ወደሚያስችሉት የአርብ ችሎት እንዴት እንደቀረቡና ሁለቱም የተመላለሱትን ሰምተናል። በዛሬው ምሽትም የዚህን ዝግጅት ክፍል 7ን ይዘንላችሁ ቀርበናል። ፊታውራሪ በላይ ታሪክ በመሳሌ ራስ ምሩ ኃይለ ሥላሴ ክፍል 7 ራስ መኮንንም የክስ ነገራቸው እንዲሰማና ፍርድ እንዲሰጥ ስለፈቀዱ ዳኞቹም መልካም ነው እሷው እናት የተባለችው ተናግራ በተስተውቀን ይሻላል ብለው ስለተጠየቋት ታሪኩን ሁሉ ተስር ጀምሮ እስተጫፉ እንድታስረዳ እናት የግድ ሆኖባት ጉዳዩን ማስተዋወቅ ጀመረች። እሷም ያን ጊዜ የተወለደችበት ጎጃም የነበረችበትም ቦታ 21 ዓመት በፊት አንወደደ ተሚባለው ወረዳ ውስጥ በዛን ወቅትም በሕግ ታጋባችው አቶ በላይ የሚባል ባል እንደነበራት ተሱም እነዚህን ሁለት ልጆች እንደወለደች ስትናገር ፊታውራሪ በላይ አጋፋሪው ይህን ቃል ሲሰማ በጣም ደንግጦ ተመሐከላቸው ቆሞ ነበርና ዞር ብሎ እሷን አስተውሎ እየተመለከተ ነገሯን እስክትጨርስ ድረስ ነቅቶ እያዳመጠ አንዳንድ ጊዜም ወደ ከሳሾቹ ሰዎች እየዞረ ትኩር አድርጎ እያየ ያስተውላቸው ጀመር። እሷም ነገሯን እያከታተለች በዛን ጊዜም አንድ ገባራችን የሆነ ሰው የባሌን ርስትና ጉልት ተራሳዳል በኋላ ንጉስ ተክለ ሃይማኖት ተተባሉት የጎጃም ገዢ ለምኖ እኛና ስነክሎ እሱ ተሽሞ ስለመጣ ባሌ አቶ በላይ እንግዲህ ለገባሬ ገባር ሆኜ ምንም ቢሆን በዚህ ሀገር አልቀመጥም ወደ ሸዋ ሂጄ ትዳሬን እፈልጋለሁ ብሎ እኔንና እነዚህን ሁለት ልጆቹን ይዞ በሌሊት ተነስተን ተፍተን ጉዟችንን ያዘን። በዛን ጊዜም ይህ ትልቁ 7 ያኛው ትንሹ 5 አመታቸው ነበር። በደጀን በኩል ነበርና የተጓዝነው ቁልቁለቱን ወርደን አባይ ወንዝ ተመልካው እንደደረስን ድንገተኛ ዝናብ ወደ ላይ ዘነበ። ጊዜው እንኳን የበጋ ወራት ነበር። ውሃው ሞልቶ ስላገኘነው ታሁን ጎድሎልን እንሻገራለን ብለን ቆይተን ሳለ ጥቂት ሙላቱ እንደመግደል ሲል ባሌ ተኋላ መንገደኛ መጥቶ የሚያውቀን ሰው እንዳያገኘንና እንዳያየን ሸኩሎ ነበር። ውሃዋናም መዋኘት ደህና አድርጎ ስለሚያውቅ አስቀድሜ እኔ ገብቼ ሞክሬው እናንተን ደግሞ ተመልሼ አሻግራለሁ ብሎ ገብቶ እየዋኘ በደህና ተማዶ ደርሶ ተመልሶ ሲመጣ ወደ መሃሉ ሲደርስ እንደገና ትልቅ የውሃ ጎርፍ ተወደ ላይ ተጨምሮ መጥቶ ስለደረሰበት ምንም እየዋኘ ጥሶ ለማለፍ ቢጣጣር የማይችለው ሆኖ ወራጁ ሙላት አሸንፎት ተመልካው አሳስቶ ጥቂት በጥቂት እያወረደ ይዞት ሲሄድ ስላየሁ እነዚህን ልጆች አንድ ዛፍ ጥላ ስር ትቼ እየጮኹና እያለቀሱ በወንዙ ዳር ዳር እየሄድኩ ታሁን ይወጣ ይሆን እያልኩ ስከታተል ብዙ መንገድ ተሄድኩ በኋላ ለዓይኔ ጠፍቶ ውሃው ይዞት ሲሄድ አየሁ። እዛ በረሃ ብቻዬን ሳለቅስ ስጮህ ቆይቼ ወደ ልጆቼ ብመለስ እነሱንም ደግሞ ተዛው ተተውሁበት ቦታ አጣኋቸው። አውሬ በልቷቸው ይሆን በማለት የተንጠባጠበ ደም አገኛለሁ ብዬ ብሻም ምንም ሳላገኝ ቀረሁ። ወዲህም እየባከንኩ ብፈልግ አንድም ልክት አጣሁ። ተመልሼ ግን ወደዛው ስመጣ ወንዙ ተሻግረው የሄዱ ባለከብት መንገደኞች ተማዶ በሩቅ አይቼ ነበርና ፈልጌም ታጣኋቸው ወዲያ ልጆችን ምናልባት እነዛ ሰዎች ወስደዋቸው ይሆን ብዬ መጠርጠር ጀመርኩ። ውሃውን ግን በእግር ተሻግሬ ለመከታተል የማልችል ሆኜ እዛው እያለቀስኩ እየተንቀጠቀጥኩ ይህ ሁሉ መከራ በአንድ ጊዜ ስለደረሰብኝ የማደርገውን ነገር አጥቼ አእምሮዬ ጠፍቶ ደክሜ ወድቄ ነበር እያለች ስትናገር በአደባባይ የነበረው ሁሉ ዳኞቹም ይህን መከራ የመላበት ታሪኳን እያዳመጡ በመስማት ሐሳባቸው ተናውጦ የምትናገረውን መጨረሻ ለመስማት በሚያስደንቅ ዝምታ ወደሷው እየተመለከቱ ነገሯን ከልብ ያዳምጧት ነበር። ያ አጋፋሪው ፊታውራሪ በላይ ግን ይህን ሁሉ የደረሰባትን መከራ ያን ጊዜ በመስማቱ ምንም የነገሯን መጨረሻ በታላቅ ትዕግስት ለማወቅም ቢጠብቀው አንዳንድ ጊዜ በማልቀሱ እንባው እየወረደ እንዳይታወቅበት በልብሱ ጫፍ ዝግ ብሎ አይኑን እየጠራረገ እንዲሁ ነገሯን ይሰማ ነበር። እሷም ታሪኳን በመቀጠል በማውራት ቀኑ መሽቶ በሞትና በሕይወት መሃል እዛው ድቄ ሳለሁ ማታ በጨለማ መብራት አብርተው ሰዎች መጥተው ተዛ ቦታ አንስተው ሲወስዱኝ እንደ ህልም መስሎ ይታወቀኝ ነበር። ወደ ሰፈራቸውም ተሸክመው ወስደው ታደረሱኝ ወዲያ አንድ ቦታ አስተኝተውኝ ተልባ መሳይ በማር በጥብጠው ታጠጡኝ በኋላ ነፍሴን ማወቅና ትንፋሽንም እንደ ልቤ መተንፈስ ጀመርኩ። ያን ጊዜም እህል ያቀርቡልኝ ለመብላት አልቻልሁም። ተወደቅኩበትም አንስቶ ይህን ሁሉ እርዳታ ያደረገልኝ ይኸው ጌታ ዋልዩ ነበር። በማግስቱም ጠዋት ስለ እኔ አስቦ አንቺ ሴት ተወዴት ነው የመጣሽው? ያገኘሽስ ነገር ምንድን ነው? አሁንስ ወዴት ለመሄድ ነው የምታስቢው? ብሎ ስለ ጠየቀኝ የመጣሁት ተሩቅ ቦታ ተባሌና ትልጆቼ ጋር ነበርኩ። ዋኛለሁ ብሎ ገብቶ ባሌን ውሃ ስለወሰደብኝ ልጆቼ ሕፃናቶች ስለሆኑ እዚህ ትቻቸው የባሌን መጨረሻ ለማየት ሄጄ ነበር። ብመለስ እነሱንም አጣኋቸው። በሩቆ ግን እማዶ ወንዙ ተሻግረው ይሄዱ መንገደኞች ስመለስ አይቼ ነበርና ምናልባት ልጆቼን ይወስዷቸው እነዛ ይሆናሉ በማለት ልቤ ይጠረጥራል። እነሱን ለመፈለግ ለመሄድም የማስበው ወደዛው ነው ብዬ ስላመለከትኩት ወንዙንም በከብት አሻግሮ ልጆቼን ሲያፈላልገኝ ሰንብቶ ምንም የደረሱበትን ወሬ የሚያመለክተንና የሚያስታውቅን ስላላገኘን ተስፋ ቆርጬ ወደ እንጦጦ አብሬ ተሱ ጋር መጣሁ። እዛም እንጦጦ እንደደረስን የማውቀው ሰው አልነበርምና እንዲሁ ስራና ጌታ ለኑሮ እየፈለኩ ጥቂት ቀኖች ተቆየሁ። በኋላ ጌታዋ ልዩ ወደ ወሎ የሚሄድበት ቀን ስለደረሰ ወደ ነዚህ እንድመጣ እዚህ ሀገር የምታውቂው ሰው እንደሌለሽ አያለሁ እኔም ብቻዬን ያለው ሰው ነኝና ፈቃድሽ ቢሆን ተኔ ጋራ ሄደሽ አብረን መኖር ወዳለሁ ብሎ ስለጠየቀኝ ምንም እንኳን የምወደውን ባሌንና ልጆቼን ሁሉ አጥቼ ሌላ ባላጎቼ ደስታ ለማድረግ ፈቃዴም ባይሆን ለጊዜው የህይወቴን ኑሮ የማሳርፍበት አንድም ተስፋ ያለው ነገር ስላልነበረኝ ደግሞ እዚህ ብቻዬን ቀርቼ ሌላ መከራ ያገኘኝ ይሆናል ብዬ በመፍራት እሺ ብዬ ፈቃዱን ፈጽሜ አብሬው መጣሁ። ተሱም ተተገናኘን ወዲህ ያስቀየመኝና የበደለኝ ነገር የለም። ተተገናኘንም ይኸው እሱ እንደተናገረው ወደ 21 ዓመት ሆኗል። ከልጆቼ ጋር ግን በቀደም የመተዋወቅ የደረስነው በድንገት ነው። ይኸው ዛሬ 3ኛው ቀን መሆኑ ነው። እግዚአብሔር በረቂቅ ሥራው ወደ እኔ ዘንድ ልኳቸው ኑሮ ሁለቱም ልጆቼ እርስ በርሳቸው ሳይተዋወቁ እኛ ግቢ ለመስፈር መጥተው ያን መስፈሪያ እኔ ነኝ የቀደምኩና ያስኩት በመባባል ብርቱ ጠብ ተጣልተው ይቅርታ ሊታኮሱና ሊጋደሉ ጥቂት ቀርቷቸው ጌታዋ ልዩ ለጊዜው እዛው አልነበረምና የኖ የሆነውን ጠብና ሽብር ግቢያችን አጠገብ ስለሰማው ተሰዎች ጋር እኔው ራሴ ወጥቼ ተነሱ ተገናኝቼ ወንድሞቼ ቦታው ለሁላችን ይበቃል ለአንድ ቀንና ለሁለት ቀን ለሁለት ቀን መሳፈሪያ ብላችሁ አትጣሉ ይየለምኝ ገላግዬ ለሁሉም ቦታ እንዲያገኙና እንዲሰፍሩ አደረኩ። ይህ ሁሉ ሲሆን ልጆቼ መሆናቸውን እንኳን ስላውቀው ሐሳቤ እንኳን የጠረጠረው ነገር አልነበረም። ማታ ግን አቶ አልዩ ተሰራው ተመልሶ መጥቶ በራት ጊዜያችን ሁለቱን እንግዶች ሹሞች ተኛው ጋር እንዲጋበዙ ስለፈለግን ተየሰፈራቸው አስተርተን መጥተው አብረን ሁላችንም አንዳንድ ነገር እያመጣን እየተጫወትን ስንበላ ይህ ትንሹ የህይወቱን ታሪክ ረሰም ያለ ነገር አምጥቶ ተልጅነቴ ጀምሮ መከራ አላጣኝም እያለ ያገኘውን መከራ ሁሉ ሲያወራን የኔው ልጅ መሆኑን የሚያመለክትና የሚያረጋግጥ ነገር አገኘው። በነገርየም ብዛት አሁን የማሰለች ባይሆንብኝ ለፍርዱ እንዲመቻችሁ በምን አቆሃንና ምልክት ነገሩን እንዳረጋግጥኩ ለማስተዋወቅ ወድ ነበር ብላ አመለከተች። ራስ መኮንንና ዳኞቹም ምንም በነገሩ ብዛት ሰዓቱ እንኳን ቢተላለፍ የነገሩን ሁናቴ ሁሉ በዝርዝሩ ጨርሶ ለመስማት ስላሳሰባቸው እንድትናገር ፈቀዱላት። እሷም ይሄ ትንሹ የህይወቱን ታሪክ ሲነግረን ያሳደገኝ አንድ የጉራጌ ነጋዴ አቶ ድንቃ የሚባል ያግምጃ ሰው ነበር። ለእያንዳንድ ወዳጆቹ ስለኔ ሲናገር ይሄን ልጅ ታባይ ወንዝ ማዶ ወንዝ ዳር ወድቆ አግኝቼ ነው ያመጣሁት። ሁለት ነበሩ አንደኛው ለሌላ መንገደኛ ይዞት ሄደ እያለ ሲያወራ በጣም ልብ አድርጌ ሰማው ነበር። ይሄውም ጌታዬ እንደ ባሪያ ያሰራ እጅግ መከራ ያሳየኝ ነበርና ጥቂት ከፍ ብዬ አድጌ ራሴን መሻል ስጀምር ተሱ ዘንድ ተፍቼ ኮብልዬ ወደ ዋናው የጉራጌ አገረ ገዢ ከተማ ሶዶ ሄጄ ወታደርነት ገባሁ እያለ ሲናገር ስለሰማሁት ሁለት ነገሮች ምልክት የሚሆኑ አገኘሁ። አባይ ወንስ ዳር በመገኘቱና ሁለት ነበሩ የተባለውን ይሄንንም ሁሉ ሲናገር ዝም ብዬ አዳምጠው ነበር። ወዲያውም ጨዋታው ቀጥሎ ያም ጌታዬ አቶ ድንቃ ስለጠፋሁበት ይፈልገኝ ኖሮ እዛው መጥቶ ስለአገኘኝ በዳኞች ላይ ከሶ ባሪያዬ ነው ብሎ ያዘኝ። እኔም ባሪያም አይደለሁም ብዬ ተከራከርኩት። ከብዙ ምርምር በኋላ የልጅነት ስሜ ጌታ ነህ የሚባለው ስላልተለወጠ የአማርኛ አነጋገሬም የተካከለ ስለነበረ በዚሁ በሁለቱ ምክንያት ዋናው ዳኛ ተባርነት ነፃ ሊያወጣኝ ቻለ ብሎ ደግሞ ሲናገር ስለሰማሁት ትንሹ ልጅ ጌታ ነህ ነበርና ይሄም ስሙ ሶስተኛ ምልክት ሆኖኝ ልጅየ መሆኑን አረጋግጬ አወቅኩት። ወዲያው ያም ሁለተኛው እንግዳ ይህንን ወሬ ሲሰማ ቆይቶ ነበርና እኔም ካሳሁን የምባል ታባይ ዳር ተወንዝ ወዲያ ማዶ ወድቄ ተገኘሁ ነኝ። ያሳደገኝ አቶ ደባይ የሚባለው የባሱ የሸዋ ሰው አንዳንድ ጊዜ ይነግረኝ ነበር። ሁለቱም እንደነበርን አንዱንም ሌላ መንገደኛ በመውሰዱ እሱ ሁለታችንንም ለመውሰድ ባለመቻሉ እያዘነ ብዙ ቀን ሲነግረኝ ነበር። ምናልባት እኔም ስሜ ካሳሁን ከልጅነቴ ጀምሮ የምጠራበት ነው። ይኸውም ሁሉ ነገር ልጅሽ መሆኔን እሱም ወንድሜ መሆኑን ያረጋግጥልም ይሆናል ስላለኝ ስማቸው፣ ጊዜው፣ እድሜያቸው ሁሉ ምስክር ሆኖልኝ ልጆቼ መሆናቸው ነጨርሼ ያመንኩበት ስለዚህ ነው ብላ ነገሯን ተመጀመሪያው ጀምራ እስተ መጨረሻው አስታወቀች። ይኸውም ነገር አደባባዩ የነበረውን ሰው ሁሉ በጣም አስደነቀ። ወዲያውም አንዱ ዳኛ አቶ አልዩን ይህ አሁን ሚስትህ የተናገረችው ነገር ሁሉ የሐሰት ነገር አለበት ወይ ብሎ ስለጠየቀው አቶ አልዩም ምንም ሐሰት የለበት ሁሉም አሁን የተናገረችው ተኔም ጋር ተተገናኘን ወዲህ የሆነው እውነት ነው። እነዚህም እራታችን ላይ ጨዋታ ጀምረው ሲናገሩ እናታቸው መሆኗን አውቀው አልነበረም። በእውነት ልጆቿ መሆናቸውን በሰማሁት ነገር ሁሉ እኔም ተረድቻለሁ ሐሳቤም ማምኗል። እሷን እንወስዳለን በማለታቸው ብቻ ነው ተኔም ጋር የተጣላ ነው እያለ አመለከተ። አድማጮቻችን ፊታውራሪ በላይ መራስ ምሩ ኃይለ ሥላሴ ክፍል 6 ክፍል 7 በዚህ ይጠናቀቃል። ክፍል 8 እና የመጨረሻውን ተሁለት ሳምንት በኋላ ይዘንላችሁ እንቀርባለን። ቀጣዮቹን የምሽት ዝግጅቶች እንድትከታተሉ በትህትና እንጋብዛለን። መልካም ምሽት።
አድማጮቻችን ከዛ መቀጠል የሳምንቱን ዋናውና ዜናዎችን አስደምጣለን። በቅድሚያ ማርሰ ዜናዎቹ በጋምቤላ አማራውን ህዝብ ጭፍጭፈዋል የተባሉ ወደ አዲስ አበባ ተወስደው በስር ላይ ናቸው ሲል ወያኔ ገለጸ። በነጻ ጋዜጠኞች ላይ የተፈጸመ ያለው ግፍ መባባሱ ተገለጸ። የወያኔ ኤፍርት የሚቆጣጠረው ኢትዮ ቴሌኮም ከቻይና ጋር የነበረውን የጋራ ፕሮጀክት አፈረሰ። የዓለም ባንክ ለኢትዮጵያ ፈቅጃለሁ የሚለው ብድር ለኤፍርት ድርጅቶች መተላለፉ ተገለጸ። ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ቁጥርም ጨምሯል ተባለ። በአፍሪካ ካሉት ዲክታተሮች መሪዎች የቡርኪና ፋሶ ፕሬዝዳንት በህዝብ ቁጣ ተወገዱ። ዜናዎች በዝርዝር። በጋምቤላ በአማራ ህዝብ ላይ ጭፍጨፍ አድርገው የተባሉትን ወያኔ በመኪና አሳፍሮ በእስር ቤት እንዳጎራቸው ከሰሞኑ ተገለጸ። ከነዚ ወንጀለኞች ጋርም የፌዴራል ፖሊስ እርምጃ ለመከላከል የሞከሩትንም በመወንጀል ክስ ወደ ማዕከላዊ እንደ ተሸጋገሩ አብሮ ተገልጿል። ይሁዋት ባልሰጣን በጋምቢላ ለኢንቨስተሮች ለመርሻ መሬቶችን ለመስጠት በቆሰቆሱት ጠቤት ተነሳ ከ500 በላይ የሆኑ አማራ ተወላጆች ህይወታቸው እንዲጠፉ መደረጉ መረጃ ተረጋገጠ ሲሆን ለዚህ ጉዳይ ተጠያቂ ያደረጋቸው የአካባቢው ነዋሪዎች ወያኔ በቁጥጥር ስር አውሏቸዋል። ለወያኔ ተልእኮ መሳሪያ በመሆን ድርጊቱን የፈጸሙትን በምን ሁኔታና እንዴት በመኪና አሳፍሮ ወደ አዲስ አበባ እንዳሸጋገራቸው ሳይታወቅ የአይን እማኞች ግን ለብዙ ራት የብዙ ንጹህ ዜጎችን ህይወት ለጠፋበት ግጭት ጋር በተያያዘው ወያኔ በተለያዩ ጊዜያቶች በጨለማ እያፈነ ወደ ማዕከላዊ ማስገባቱን ገልጸዋል። ባለፈው ሙስለት የተከሳሾቹ ችሎት ሲደመጥ እንደዋለም አንድ አገር ውስጥ የሚታተም ጋዜጣ ይፋ አድርጓል። ተከሳሾቹ በአራዳ ምድብ ችሎት ሲቀርቡ ፖሊስ ከፍተኛ ቁጥጥር ሲያደርግ እንደነበርም በስፍራው የተገኘው ጋዜጣው ሪፖርት ገልጿል። በግድያ ወንጀል ተከሰሱ ቁጥራቸው 50 እንደሚደርስና አራት ሰዎች ደግሞ የገዳዎቹን እርምጃ ለመከላከል ሙከራ ስላደረጉ በወንጀለኞች ናቸው ተብለው በዚያው ችሎት እንደቀረቡም ከጋዜጣው ላይ የተገኘው መረጃ ገልጿል። የትግራይ ያናገዛዝ የነጻ ጋዜጠኞች ላይ የሚያደርጉ ማስተዳደር በሰፊው ያካሄደ መሆኑ የሳምንቱ ቀደምቶን ዜና ሆኖ ሰንብቷል። በየጊዜው ነጻ አስተሳሰባቸውን ለህብረተሰቡ ለማጋራት ብራቸውን ያነሱ ህይወቷ ጋር የከፈሉ መሆናቸውም ቀደም ሲል መገለጹ ይታወሳል። በቅርቡ የውያን ህግ ወጥ አገዛዝ ሰለባ የሆነ የፍትህ ጋዜጣዋና አዘጋጅ ጋዜጠኛ ተመስገን ደሳለኝ በሶስት ዓመት ጽኑ እስራት እንዲቀጣ ያስወሰነበት የሐሰት ክስ አገዛዙን ዘልፈሃል በሚል መሆኑን የካንጋሩ ፍርድ ቤት በደሎች ላይ ማስፈራሪያ ለማድረግ በያዘው ሴራ ላይ ተመስርቶ የሐሰት ብይን ሰጥቷል። ተሸብሮ የሚያሸብረው አገዛዝ በተለይም የመጪውን የ2007 ምርጫ አሸናፊ የሚሆንበት ሁኔታ ለማመቻቸት ሲል አፈናውን አባብሶታል። በዚህ ዓመት ብቻ ከ40 በላይ ጋዜጠኞች ከሀገር ለቀው ወጥተዋል። ለእስር የተዳረጉት ጋዜጠኞች ደግሞ ከ10 በላይ ደርሰዋል። የቀሩትም በራሳቸው ሀገር ውስጥ ከአፈና ለመዳን ሲሉ ተደብቀው እንደሚኖሩ ከሀገር የደረሰን ዜና ገልጿል። ከሰሞኑ የህዝብን እንቅስቃሴ የአመፅ ጥሪዎች አስተጋብቻችኋል በሚል የሐሰት ክስ በፌዴራሉ ፍርድ ቤት የወንጀል ችሎት ቀርቦ የተጣለበትን እስራት በይግባኝ ለመሞገት ዝግጁ መሆኑን በጠበቃው በኩል ተገልጿል። ከዚህ ጋር በተያያዘው ዜና በሽብርተኝነት ተከሰሱ የፖለቲካ ድርጅት መሪዎችና ጋዜጠኞች በዚህ ባሳለፍነው ሳምንት የወያኔ ካንጋሩ ፍርድ ቤት ውሳኔ ይሰጣል ተብሎ ሲጠበቅ በዳኞች አለመሟላት ሰበብ በቀነ ቀጠሮ እስከ ፊታችን ሐሙስ ድረስ እንዲተላለፍ ፍርድ ቤቱ መወሰኑን ከሀገር የደረሰ ዜና ገልጿል። የህወሓት ኤፈርት የሚያስተዳድረው ኢትዮ ቴሌኮም ከቻይና ጋር የነበረውን የፕሮጀክት ውል አፈረሰ። የትግሮያን አገዛዝ ቴሌኮም ማስፋፊያ ድርጅት በሚል ከሁለት ዓመቶች በፊት የ800 ዶላር ውል የመፈራረሙ ይታወሳል። የቻይና ኩባንያ በጨረታ አሸንፎ ከፈረንሳይ ኩባንያ የተረከበበት ጊዜ በኋላ ይቅርታ ከፈረንሳይ ኩባንያ ከተረከበበት ጊዜ ጀምሮ በሁለት ዓመት ውስጥ አጠናቆ ለማስረከብ የገባውን ቃል ባለማሟላቱ ውሉ ሊፈርስ ችሏል። ከፈረንሳዮች ወደ ቻይና በሚሸጋገርበት ወቅት በወያኔ እኩይ ተግባር መካሄድ በመቃወም ብዙ የተወሰኑ ባለሙያዎች አገራቸውን ለቀው የወጡ ሲሆን ጥቂቶቹ ደግሞ ለእስራት መዳረጋቸው ይታወሳል። ወያኔ በቴሌኮም ቴክኖሎጂ ጋር አጣምሮ የመሬት ስልኮችን የሞባይልና የኢንተርኔት ስለላ መረጃ መሰብሰብ በሚያስችል ሁኔታ ግንባታው እንዲካሄድ ከድርጅቱ ጋር ያደረገው ውል እንዳለ የውስጥ አዋቂዎች ገልጸዋል። ቻይና በሀገሯ የምትጠቀምበት የኢንፎርሜሽን ስርጭት የሚገድብና በሀገርም ውስጥ የሚሰራጨውን የሞባይል ካርዶች በመመዝገብ የሚተላለፉ ንግግሮችን ለፖሊስና ለጸጥታ ኃይሎች እጅ እንዲገባ በማድረግ የሚሰራ ተቋም ለመገንባት በመቻሏ ዲክታተር አገዛዞች የቴሌኮም ቴክኖሎጂውን በቻይና አምሳያ እየገነቡ ነው። በሌላ በኩል ደግሞ ቻይና የገባችውን ላለማጠናቀቅ ምክንያት የሆነው የወያኔ የገቢዎችና ግምሩክ ባለስልጣን ከተቋራጩ ድርጅት 500 ሚሊዮን ብር የትርፍ ግብር እንዲከፍል ክስ ለተመሰረተበት ቅራኔ ተፈጥሯል የሚለው ዜና ይፋ ባይሆንም አንዳንድ ጋዜጠኞች በአምዶቻቸው ላይ አስፍረውታል። የዓለም ባንክ ለኢትዮጵያ ፈቅጃለሁ የሚለው ብድር ለኤፈርት ድርጅቶች እንደተላለፈ ተገለጸ። ከወያኔ የዘረፋ ኢኮኖሚ ጋር የተጣመረው ኤፈርት ባለቤትነቱ የህወሓት የሆነው በስሩ በሚያስተዳድራቸው ድርጅቶች አማካኝነት ብድር እየወሰደ እንደሆነ የውስጥ አዋቂዎች ገለጹ። ከሰሞኑ የዓለም ባንክና የዓለም የገንዘብ ድርጅት በጣምራ በቅርቡ እንደገለጹት የኤፈርት ኮርፖሬሽኖች የኢትዮጵያ አየር መንገድን ጨምሮ መዋለ ንዋይ ሲያስፈልጋቸው በቀጥታ ከባንኩ ጋር በመደራደር ብድር መውሰድ እንደሚችሉ አስታውቀዋል። የህወሓት ኮርፖሬሽኖች የሚባሉት ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የስኳርና ኢንጂነሪንግ ኮርፖሬሽኖች በመሆናቸው ነው ይፋ አድርገዋል። እነዚህ ግዙፍ በህወሓት ባለቤትነት የሚተዳደሩ ድርጅቶች በኢትዮጵያ ስም እስከዛሬ ብዙ ቢሊዮን ብር የተበደሩ ሲሆን ከእንግዲህ ወዲያ በየድርጅቶቹ ስም ለሚፈቀድ ብድር ተጠያቂ እንደሚሆኑና ቀደም ሲል የድርጅቶቹ የልማት ተግባር ተብሎ የተሰጠው ብድር የአገሪቱ ዕዳ ሆኖ እንደሚቆይ አረጋግጠዋል። ስኳርና ኤሌክትሪክ ለዓለም ገበያ አቀርባለሁ የሚለው ወያኔ ኢትዮጵያ መጠነ ሰፊ የሆነ ብድር የወሰደች ሲሆን ንብረቱን የሚቆጣጠሩትም የህወሓት ባለስልጣኖች ለመሆናቸው ቀደም ሲል የተገለጸ ነው። ዛሬ ህዋት ድርጅቶች አቅማቸውን አሳድገው በአለም አቀፍ ድርድር ውስጥ ቀጥተኛ ውል ሊያደርጉ ይችላሉ የሚሉ ምክር ከአለም ባንክ መቅረቡ አነጋጋሪ ሆኗል። ያንን ሀገር እድገት ለመገንባት መንግስታቶች ከአለም ባንክ ተቋማት ብድር በመውሰድ እንደሚሰሩ እየታወቀ በቀጥታ ለህዋት ኮርፖሬሽኖች ልዩ ብድር ሊፈቀድ ይችላል የሚለው የባንኮቹን ተወካዮች ምክር ሐሳብ መስጠታቸው በኢትዮጵያ ላይ የሚሰራው መጠነ ሰፊ በደል በአለም አቀፍ ትስስር እንዳለው ይፋዱ ሆኗል። ይህን ጉዳይ አስመልክቶ የኢትዮጵያ ምሁራኖች ውስጡንም በመመርመር ሀቁን በመግለጽ የማገተግባር ያደርጋሉ ተብሎ ይጠበቃል። ከዛው ለኢትዮጵያ የሚገቡት ስደተኞች ቁጥራቸው እየጨመረ መምጣቱ ተገለጸ። በሻቢያ የሰብአዊ አገዛዝ ምክንያት ወደ ስደት የሚወጡ ኤርትራውያን ቁጥር በየጊዜው እየጨመረ መምጣቱ የተባበሩት መንግስታት የሰብአዊ ጉዳይ አስተባባሪ ግብረ ኃይል ገለጸ። ባለፈው ሁለት ወሮች ብቻ በየቀኑ ከ200 በላይ ኤርትራውያን በኤርትራ በኩል ያለውን የድንበር ቁጥጥር አልፈው ወደ ኢትዮጵያ የገቡ ሲሆን እስከዛሬ ቁጥራቸው 3500 መድረሱን ገልጾ በተከላላው 104000 ኤርትራውያን ስደተኞች እንደተመዘገቡ ከሰሞኑ ስታቲስቲኩን ይፋ አድርጓል። ድርጅቱ መቀጠል ይህ ቁጥር ወደ ሱዳን የገባውን የስደተኞች ብዛት እንደማያጠቃልልም ገልጿል። ባለፉት ሁለት ወሮች እጅግ ተቆጥራቸው በዛ ኤርትራውያን ወጣቶች በመኮብለል በአገሪቷ ሲፈነው መኮብለላቸው በአገሪቷ የሰፈነው የፖለቲካና ኢኮኖሚ ውጥረት መባባስ አስረጅ ነው ያሉት የተባበሩት መንግስታት ሰብአዊ ጉዳይ አስተባባሪ ግብረ ኃይል በመቀጠልም ሱዳን ወደ አገሯ የሚገቡትን ለማስተናገድ ፈቃደኛ ባለመሆኗና አሳፍራ በመመለስ ላይ ስለሆነች ወደ ኢትዮጵያ የሚኮብልሉትን ቁጥር እንደሚያሳድገው ስጋታቸውን ገልጸዋል። ባለፉት ወራቶች የወያኔው ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዳለው ከሆነ ኢትዮጵያና ኤርትራ ወንድማማች ናቸውና ኤርትራ ስደተኞች ወደ ሁለተኛ ሀገራቸው መጡ ነው የምንለው ማለቱ ይታወሳል። ወያኔ በስደተኞች የሚሰጠው እርዳታ ከፍ እንዲል እየጠየቀ ሲሆን ከስደተኞቹ መካከል ጥቂቶቹን የጸረ ሻቢያ እንቅስቃሴ እንዲያደርጉ ልዩ እንክብካቤ ወያኔ ያደርጋቸው መሆኑን የውስጥ አዋቂዎች ገልጸዋል። በመጨረሻም በአፍሪካ ህጉር ካሉት አምባገነን መሪዎች መካከል አንዱና ለረጅም ጊዜ በስልጣን ላይ የቆዩት የቡርኪና ፋሶ ፕሬዚዳንት ካምፓዋሬ በህዝብ ቁጣ ከሰሞኑ ተባረዋል። ወታደራዊ ጦር ኃይሉ ስልጣኑን ለመውሰድም በሙከራ ላይ መሆኑና በተቃዋሚው ህዝብ ላይ ተኩስ እየከፈተ ሰልፈኛው ላይ የሞትና የመቁሰል አደጋ እያደረሰ ከተማዋን ያደረሰ መሆኑን ከዋና ከተማ የተላለፈው ዜና ገልጿል። ለህዝቡ ቁጣ ምክንያት የሆነው ፕሬዝዳንቱ 27 ዓመት የስልጣን እድሜ አልበቃኝምና ተጨማሪ የስልጣን ዘመን ልቀጥል የሚል ህገ መንግስት ለመለወጥ ሐሳብ ማቅረባቸው ሲሆን ወዳውን ህዝባዊ ቁጣ ፈጥሮ በአደባባይ ላይ የወጣው ህዝብ ያሳየው ቁርጠኝነት 27 ዓመቱን የዲክታተር አገዛዝ ለመገላገል ችሏል። የፕሬዝዳንቱ ማገር ለቀው መውጣታቸው የሰሞኑ ከፍተኛ ዜና ሆኖ ሰንብቷል። የሳምንቱ ዋና ዜናዎች በዚህ ይጠቃለላሉ።
የተባበረ ክህደት በአማራው ህዝብ ላይ ይህን ጽሑፍ እንድጽፍ ያነሳሳኝ በኦክቶበር 24 2014 በዛሃበሻ ድረገጽ ላይ የወጣው በጋምቤላ ናይሎቲክ ንቅናቄ የሚባል ድርጅት ባወጣው መግለጫ ጽሑፍ ላይ ተመርኩዤ ነው። እንደሚታወሰው በጀርመንም ሆነ በአሜሪካ አማርኛ ሬዲዮ ጣቢያ እንደተዘገበው አማሮችን ከክልላችን ውጡልን በሚል በጋምቤላ በተጀመረ እንቅስቃሴ በተፈጠረ ግርግር ፍጹም ጭካኔ የተመላበት ህፃንን ልጅ በቆንጨራ እስከማረድ የደረሰ ሰቆቃ የተፈጸመበት አማራው መሆኑን እየታወቀ መግለጫውን ያወጣው ድርጅት የአማሮቹን መገደልና መሳደድ አለመዘገቡ ሲገርመን፣ እንዲያውም የመጅንገር ህዝብ በደገኞች ተሳደዱና ተገደሉ ማለትን መርጧል። በጋምቤላ ውስጥ በዘልማዳ አነጋገር ደገኛ ተብለው የሚጠሩት ትግሬውና አማራው መሆናቸው እየታወቀ ይኸው ድርጅት ገዳዮች ትግሬዎችን በጅምላው ደገኞች ብሎ መጥራቱን ሆን ተብሎ ከ540 በላይ የሞቱትን አማሮች ደሞ ዋጋ ከማሳጣት አልፎ ሟቹን የአማራ ህዝብ በተዘዋዋሪ የሚወነጀል ሆኖ አግኝተነዋል። ሌላው ግርምታችን በሁላችንም ዘንድ ተወዳጅ የሆኑት ወንድማችን አቶ ኦባንግ ሜቶ ያንዋክ ጀስቲስና የአዲስቱ ኢትዮጵያ ንቅናቄ ፕሬዝዳንት በአማራው ላይ ስለተካሄደው ሰቆቃ ለምን መግለጫ እንዳላወጡ ተጠይቀው መረጃ የለኝም እያጣራሁ ነው የሚል ምክንያት ነበር የሰጡን። ይህች አነጋገር ዶክተር ነጋሶ ጊዳዳን አስታወሰችኝ። የዛሬ 2 ዓመት ገደማ አማሮች ከጉራ ፍርዳ ሲፈናቀሉ በወቅቱ ይመሩት በነበረው በመድረክ ስም ለምን መግለጫ እንዳላወጡ ሲጠየቁ የሰጡት መልስ ልክ እንደ ኦባንግ ሜቶ እያጠናነው ነው መረጃ እየሰበሰብን ነው ነበር ያሉት። አቶ ኦባንግ ሜቶ ቢያንስ በአዲስቱ ኢትዮጵያ ንቅናቄ ተብየው አማራውም ኢትዮጵያዊ ስለሆነ መግለጫ ማውጣት ሲገባቸው ዝምታን መርጠዋል። አብረዋቸው የሚሰሩትም አክቲቪስት ነን ባዮች በኮሚቴነት አብረዋቸው የሚሰሩ የአማራ ተወላጆችም ለምን ብለው አይጠይቁም። ይህ የሚያሳየን አማራው ዝም ብሎ ይደክማል እንጂ ለሆዳቸው ያደሩ ከሃዲ ልጆቹን ጨምሮ የሚያዝንለት ማንም እንደሌለው ነው። ተመልከቱ፣ የኢትዮጵያ ሚዲያ ተብዬዎችም ሁሉም ተሰብስበው ውሳኔ ያሳለፉ ይመስል በተደጋጋሚ በዚህ ህዝብ ላይ የሚደርሰውን ግፍና ግድያ አለመዘገብን መርጠዋል። ብዙዎቹን ለምን እንደማይዘግቡ ጠይቀናቸው መልሳቸው ህዝብን ከህዝብ ላለማጋጨት ነው የማንዘግበው የሚል ተልካሻ መልስ ነው የሚሰጡት። እነዚህ ሚዲያዎች በተለይም ኢሳት የህዝብ አይንና ጆሮ ነኝ የሚለው ወነት የህዝቦች ግጭት የሚያሳስባቸው ከሆነ ለምን ትውልድን ከትውልድ ለማጨራረስ አሩሲ ላይ የተተከለውን ያኖሌ ሐውልት አስመልክቶ ምሁራንን እየሰበሰቡ ያወያዩም? ባለፈው በባህር ዳር የእግር ኳስ ሜዳ ላይ በአማራና በኦሮሞ ወጣቶች ዘንድ ጥላቻን የዘራውን የውያኔን ሴራ ለማክሸፍ ኢትዮጵያውያን ምሁራንን ለምን ጋብዘው አላወያዩምና ነገሩ እንዲለዝብ አላደረጉም ነበር ይህም ባለመሆኑ ባለፈው ውያኔ የአዲስ አበባን ክልል የማስፋፋት እቅድን አስመልክቶ በንቦና በጊምቢ በኦሮሞ ተማሪዎች በተቀሰቀሰው ረብሻ አህያውን ፈርቶ ዳውላውን እንዲሉ ሰለባ የሆነው ማንም ደራሽ የሌለው ምስኪኑ አማራው ነው። ደግሞስ ህዝብ ከህዝብ አልጋጭ አላቸው እንጂ የኢትዮጵያ ቴሌቪዥን በየቀኑ ሳይታክት እየሰራ አይደል እንዴ የማጋጨቱን ሥራ? እነ ኢሳት የሚሰጡት ምክንያት ውሃ አይቋጥርም። ሐቁ ግን አማራው በዳይ ነበር ከሚሉት በጸረ አማራ ኃይሎች ለዘመናት ሲነዛ በነበር አስተሳሰብ ላይ ከተመረኮዘ ጽንፈኛ አመለካከት አይዘልምና ከገዳዮቹ ጋር ተስማምተዋል። አይሁዶች በዛን በናዚ ጀርመን ወረራ ክፉ ዘመን ሲጨፈጨፉና ጋዝ ቻምበር ውስጥ ሲወረወሩ ደራሽ በመጥፋቱ እግዚአብሔርስ ሰውስ የት አለ ብለው ምርር ብለው ጮኸት ያሰሙበትን ጊዜ ያስታውሰናል። ይህ ድቅድቅ ጨለማ አልፎ አንድ ቀን ጎህ ይቀድና ያስተዛዝበናል። ከገዳዮቹ ይልቅ አማራውን እየጎዳው ያለው አፈናው ነው። አፈናውን ለመስበር መልሱ አንድና አንድ ነው፤ አማራው የራሱን ሬዲዮ ማቋቋም። ትዝ ይላችሁ እንደሆን ከላይ በጠቀስኩት በኦሮሚያ ክልል ተብየው ረብሻ ወቅት አንድ የአማራ ተወላጅ የሆነ አስተማሪ ከግንቢ በኢሳት ሬዲዮ አቶ ካሳሁን አቅርቦት እያለቀሰ የነገረን ያስተማራቸው የራሱ ተማሪዎች በቆንጨራ ሊከታትፉት መጥተው ባለቤቱ የኦሮሞ ተወላጅ ስለነበረች እግራቸው ላይ ወድቃ ለምናቸው እንዳዳነችውና ሆኖም ግን ያችን ቀን እንደማያሳድሩት ማታ መጥተው እሱንም ሚስቱንም ከነልጃቸው እንደሚገሏቸው የነገረንን ሚስቱንም ይህንን ፍርሃቱን እንደምትጋራው ገልጻለን። እነዛ ምስኪኖች ተርፈው ወይም ሞተው እንደሆን የኢሳቱ አቶ ካሳሁን በማግስቱ ስላላሳወቀን እኛም ስጋታችን በርትቶ ደጋግመን በኢሜይላቸውም በስልክ መልእክት ሳጥናቸውም መልእክት ብንትተውም ጥረታችን መና ሆኗል። አቶ ካሳሁን ግን በአምቦም ሆነ በግንቢ የታሰሩና የጠፉ የኦሮሞ ተማሪዎችም ስም ዝርዝር በማሰባሰብ ተጠምዶ ሰንብቶ የሁሉንም ስም ዝርዝር እንዳሰማን የሚታወስ ነው። ለነዚያ በሞትና ሽረት አደጋ ላይ ለነበሩ ምስኪን ቤተሰቦች ጉዳይ ግን አንድም አላስጨነቀውም፣ ወይም ደግሞ ደውሎ አጥቷቸው መሞታቸውን ተረድቶ ዝምታን መርጧል። እግዚአብሔር ያሳያችሁ እንግዲህ ህዝብን ከህዝብ ላለማጋጨት ነው የማንዘግበው የሚባለው ሰውን ያህል ክብር ፍጡር ሞት በማላባበስ የሚደረገውን ከፍተኛ ደባ ነው። እነዚህ ናቸው እንግዲህ ለህዝብ አሳቢ ተቆርቋሪ ነን የሚሉን። ሐቁ ግን አንድና አንድ ነው። ኢሳቶች ደንታ የሌላቸው ተጠቂው ከሁለት አቅጣጫ ማለትም ከወያኔና ከክልላችን ውጡልን ከሚሉትም ዘረኞችና ጨካኞች በሚወረወር በመንታ ጦር የሚወጋው ምስኪኑ አማራው ብቻ ስለሆነ ነው። ለነገሩ ስለ ጋዜጠኝነት ደንብና ስነ ምግባር ብዙም ባላውቅም የጋዜጠኝነት ሥራ ያዩትንና የሰሙትን ሳይጨምሩና ሳይቀንሱ ትክክለኛውን ዜና ለሕዝብ ማሳወቅ ይመስለኛል። ይህ ካልሆነ ግን እነርሱ የፈለጉትን ምክንያት ይስጡት እንጂ በእኔ አመለካከት ሙያቸው እየሸረሞጡበት ነው። ለነገሩ በአማራው ላይ እየተፈጸመ ያለው ዐይን ያወጣ አድሎ በእኛ ኅብረተሰብ ውስጥ ተዘርቶ ከምድረ ገጽ ሊያጠፋን የተቃረበው የዘረኝነትና ጭፍን ጥላቻ ውጤት ነው። ሙኙ አማራ የኢትዮጵያን ስም የጠራን ሁሉ በቤቱ እሱ ካልጋ ወርዶ ሲያሳድርና ሲቀልብ በደጁ መፈር ሲያስቆርጥ ኖሮ እየተከፈለው ያለው ዋጋ ግን በአራቱ ማዕዘን ለአንገቱ መታረጃ ካራ የሚሳልለት መሆኑን ነው። ይህንንም ተገንዝቦ አሁን ዐይኑን መክፈት ሲጀምር የተደናገጡ ጮሌዎች እንዳይሰባሰብና እንዳይደራጅ ጠልፎ ለመጣል የማይፈነቅሉት ድንጋይ የማይሸርቡት ሴራ የለም። ዶሮን ሲያታልሏት በመጫኛ ጣሏት እንደ ተባለው የአማራው መነሳሳት የሚያማቸው አማራው በዘር ከተደራጀ ኢትዮጵያ አለቀላት፣ ወያኔ በቀደደው ቦይ መፍሰስ ነው የሚል መርዛቸውን በመርጨት ለጊዜው የሚያደናግሯቸው አማራ ልጆችም አላጡ። እሱም ቢሆን የጊዜ ጉዳይ ነው እንጂ በአማራው ላይ ዱላው እየበረታ ሲሄድ ሳይወዱ በግድ የአማራው ልጆች መሰባሰባቸውና በአንድነት መነሳታቸው አይቀሬ ነው። እዚህ ላይ የአማራው ልጆቹም ሆኑ የአማራው ተቆርቋሪ ኢትዮጵያውያን ወገኖቻችን ሊገነዘቡት የሚገባው ነገር ወያኔና ሻቢያ ኦነግን ጨምሮ ኢትዮጵያን የሚበታትን ሕግ ሲያረቁ በጅምላ የተቃወመውና በኢትዮጵያዊነቱ ጸንቶ የቆመው አማራው መሆኑ እየታወቀና አሁንም ያችኑ ማኅተቡን አልበጥስ በማለቱ ለዚህ እስካሁኗ የዕለት ድረስ ለማያባራ ሥቃይና መከራ እየዳረገው ያለው የአማራው ልጆች ተሰባስበው የተቃጣባቸውን ከመድረገጽ የመጥፋት አደጋ ተጋፍጠው ዘራቸውን አትርፈው ኢትዮጵያንም ከሌሎች ኢትዮጵያኖች ወገኖቹ ጋር ትከሻ ለትከሻ ተደጋግፎ ማዳን ሲገባን በኢትዮጵያ ጥላቶች ባዶና አጥፊ ፕሮፓጋንዳ ተጠልፈን መውደቃችን እጅግ የሚያሳዝንና እስካሁን ድረስ ግርምታን የሚፈጥር ክስተት ነው። ሌላ አንድ ሊታወቅና ሊጤን የሚገባው ነገር በኢትዮጵያ ስም የሚምሉ ጮሌዎች የፖለቲካውን መድረክ ተቆጣጥረው በአሸናፊነት እንዲወጡ የሚደረገው አካሄድ ሀገራችንን ለከፍተኛ አደጋ እየዳረጋት መሆኑ በግልጽ እየታየ ነው። በኦክቶበር 28 2014 ከአምስተርዳም አምነስቲ ኢንተርናሽናል ስላወጣው ሪፖርት ኢሳት የዘገበውን ዘገባ ተመልከቱ። ለዘገባቸው ማሳመሪያ የመረጡት ቪዲዮ ላይ የነበሩት ኦሮሞዎች የለበሱት አልባሳት በጥቁር ቀይና ነጭ ቀለማት ያሸበረቁ ናቸው። ይህም የሚያሳየን የኢስላማዊ ኦሮሚያን ማለትም ከግብጽ ባንዲራ የተቀዳ ሰንደቅ ዓላማን የሚያንጸባርቅ ነው። ጥያቄው ኢሳት ይህንን ቪዲዮ ለምን መረጠ የሚለው ላይ ነው ማተኮር ያለበት። በእኔ አስተሳሰብ በአጋጣሚ የተሰራ ስህተት አይመስለኝም። ግብጽ በቀጥታም ሆነ በተዘዋዋሪ ለኢሳት ገንዘብ እንደምትረዳ ተገንዝበናልና በዚህ ሚዲያ ላይ ተጽዕኖ እያሳደረች መሆኑን የሚያመላክት ነው። የግብጾችና የሻቢያ ስሌት ከወያኔ በኋላ ወደፊት በኢትዮጵያ ድልና ጣፈንታ ላይ ተጽዕኖ ለማሳደር ከተቻለም ለመቆጣጠር ያላቸውን ጽኑ ፍላጎት የሚያመላክት ነው። ለዚህም ነው ወዴት እየሄድን ነው ያልኩት። ቪዲዮውን ይመልከቱና ፍርዱን ይስጡ። ጤና ይስጥልኝ። የተባበሩት መንግስታት የሞኒተሪንግ ቡድን ሪፖርት ከኢትዮጵያነት አንጻር ሲገመገም ያንድ አገር ታሪኳ ሉዓላዊነቷ ክብሯ በዲሞክራሲ በፍትህ የታደሰ ዘላለማዊ ሆኖ ከትውልድ ትውልድ ሊሸጋገር የሚችለው ተረካቢው ትውልድ ሲያገኝ ብቻ ነው። በየዘመኑ የሚተካው ትውልድ ከቀደምቱ አባቶቹና እናቶቹ አያቶቹ ልቆ ካልተገኘ ለነጻነቱና ለክብሩ ተቆርቋሪ ካልሆነ በየለቱ የምንሰማውና የምናየው መጥፊያችንን ያፋጠነልን ይሄዳል። የትውልዱ የሞራል ድክመትና የገጆቹ ብሪትና እብደት ለብሔራዊ ክብራችን ጠንቅ መሆኑን በገሃድ እያየነው ነው። አለ ህዝብ ፍቃድ ስልጣን ላይ በመውጣት ህዝብን እየለያዩና ደም እያቃቡ ያሉትን አምባገነኖች በህዝባዊ ተሳትፎ ለሰላማዊ ሽግግር ራሱን ተገዥ እንዲያደርግ ጫናው ካልተበራከተበት አስፈሪና በቀላሉ ይገታል ተብሎ ወደማይታሰብ አቅጣጫ እንደሚወስደን ኮዲሁ መተንበይ ይቻላል። ወያኔ ወዶ ሳይሆን ተገዶ ተወግዶ ያግራችንን ክብሯንና ለዓላዊነቷን ማስከበር ካልተቻለ የህልውናችን ጉዳይ በታሪክ ጠላቶቻችን እጅ ላይ መውደቁ አይቀሬ ነው። ይህ እንዳይሆን ከተፈለገ ግን ኢትዮጵያዊው ብሔራዊ ስሜት በተቀዳሚ ለእናት አገርና ለህዝቧ ፍቅር፣ ለሰንደቅ ዓላማ ክብር፣ ለአገር ዳር ድንበርና ለዓላዊነት ያለብንን ታሪካዊ ኃላፊነትና ግዴታ መጠበቅን የግድ ይላል። ከዚሁ ከወያኔ ዘር ፖለቲካ ጋር ትስስር ያደረገው የምዕራባውያን ሰብአዊ ታሪካዊና ኢኮኖሚያዊ ስሌቶች የራሱ ተጽዕኖ አስፍኗል። ለምሳሌ ባለም አቀፍ ማህበረሰብ ፊት ነጻ ምርጫ አድርግ ያለው ብሎ እንዲያሽቀራራ መድረክ ፈቅደውለታል። በደልና ግፍን በተቃዋሚዎች ላይ ሲፈጽም ዝም ብለዋል። በቀደሙት ጊዜያቶች አገራችንን ጠብቀውና አስከብረው በማንነታቸው ሳያፈነግጡ ኢትዮጵያዊ የአገር ፍቅርን መንፈስ ለዓለም ሕዝብ ያሳወቁትና በተግባራቸው የተከበሩበትን በመንፈሰ ጠንካራነትና በዓላማ ጽናት አንድነትን በስፋት በመዘርጋት በከፍተኛ መስዋዕትነት ያስረከቡትን ጠብቆ የማይይዝ ትውልድ በመጥፋቱ የባንዳዎች ልጆችና የልጅ ልጆች ሕዝብንና አገርን ባይተዋር ባደረገ ተጽዕኖ ስር እንድትወድቅ አድርገዋታል። ባንዳዎች የነርሱን የበላይነት በዘር ሐረጋቸው በመከፋፈል እርስ በርስ የመናከስና አልቂት ጠሪ የቅኝ ገዢዎች የሪዮት ዓለም ፖለቲካዊና ኢኮኖሚያዊ ተጽዕኖ ሥር አድርጎ ለመግዛት ሕገ መንግሥት አበጅተውለታል። ወያኔዎች ከኢትዮጵያውያን ልማድና ታሪክ የራቀ ከኢትዮጵያዊ ሥነ ምግባር ጋር አብሮ በማይሄድ መንፈስ ሥር ታንጸው አኩይ ዓላማቸው በመሳካቱ ዛሬ ኢትዮጵያዊነት በየትኛውም የዓለም ዙሪያ ከሚኖሩ የሰው ልጆች ጋር በእኩልነት ከመታየትና ከመከበር ጋር አብሮ እንዳይራመድ ተደርጓል። ኢትዮጵያዊነት ፍልስፍናዊ ይዘት ኖሮት በሁለንተናዊነቱ የሁሉም የአፍሪካውያን የነጻነት ሽቦ አብሪ ሆኖ እንዳይታይ ወያኔ አዲስ ታሪክ ፈጥሮልናል። በወያኔ ዘመን ኢትዮጵያ የሁላችንም የጋራ ቤታችን፣ ኢትዮጵያዊነትም የአንድነታችን ምሰሶ፣ ጣራና ግድግዳ፣ ለሕዝቡም ካባ ሆኖ መኖሩ በወያኔ ተከዷል። ዛሬ በአገራችን ኢትዮጵያ የተንሰራፋው አገዛዝ በቀድሞው ዘመን ቢሆን የአገራችንን የጋራ ብልጽግናና ብሔራዊ አንድነቷን ጥንካሬዋን ከሚጠሉና ለደረሰባቸው ሽንፈት መበቀልን ከሚሹ ጋር የተጣመረ ነው። በችግሮቻችን ላይ ተጨማሪ ችግሮችን በሕዝቧና በአገሪቷ ላይ በመጫን ለአፍራሽ አቅጣጫ በሐሳብና በማቴሪያል ግንባር ቀደም ድጋፍ ከሚሰጡ ጋር የተሳሰረ ነው። በዚህም ትስስር ዋነኛው ተጠቃሚና አትራፊ ወያኔ ነው። ምዕራባውያን የኢትዮጵያን የረጅም ጊዜ ታሪክ ባለቤትነቷን አለመደፈር፣ የሕዝቧን ፈተና ችሎ በአንድነት ጸንቶ መቆም በበጎ ዓይናቸው አይተውት አያውቁም። ኢትዮጵያ እንዳትኖር የሸረቡብን የታሪክ ጠላቶቻችን ወያኔን በማግኘታቸው ቂም በቀላቸውን ለመወጣት ሁኔታው ገጥሞላቸዋል። የምዕራቡ ዓለም በኢትዮጵያ ላይ ያለው አስተያየት ይችን አገርና ሕዝቧን የምዕራቡን ቅኝ አገዛዝ ሳይቀበሉ በደምና አጥንታቸው የአገራቸውን ብሔራዊ ነጻነት አስከብረው በመኖራቸው የተነሳ ካለው ቁጭት የመነጨ ሴራ እንደሚያካሂዱ ብዙ መረጃዎችን ማቅረብ ይቻላል። ከዚሁ ጋር ተደምሮ ህዋት ባለው የጸረ ኢትዮጵያ ዓላማው የተጫወተውና በመጫወት ላይ ያለው ሚና በቀላቸው ስር እንዲሰድ ሰበብ አግኝተውበታል። ምዕራባውያን ከወያኔ ጋር በመሆን ኢትዮጵያን ለማፍረስ ለምን አበሩ የሚለውን ፈትሾ መልስ ለመስጠት ለእውነተኛና ሐቀኛ ኢትዮጵያን ታሪክ ጸሐፊዎች የምንተው ጉዳይ ይሆናል። አንድ ነገር ግን ግልጽ ይሆንልን። በሕዝብ እንቅስቃሴ መዘዋወር፣ በጋብቻና መዋለድ፣ በባህላዊ መስተጋብር የተደባለቀን፣ በቋንቋ ልዩነት ከፋፍለው የሚፈልጉትን መርጠውና ወግነው በግዴታ በክልል መንግሥት ተደራጁ ብለው ለወያኔ ዶላር መሸለማቸው በ1970ዎቹ በአረቡ ዓለም የኢትዮጵያን ጉሮሮ ለማነቅ ከተከናወነው የዲፕሎማሲ ዘመቻና በብሔራዊ አንድነታችን ላይ ሽብር እንዲያካሄዱ በቅጥረኝነት ካገለገሉት ከጅብሃና ሻቢያ ጋር አብሮ የሚቃኝ ነው። በዚያን ወቅት የጸረ ኢትዮጵያ ኃይሎች ለመደገፍ ኢራቅና ሶሪያ፣ ሱዳንና ግብፅ በሌሎች አረብ አገሮች ታግዘው የኢትዮጵያን ብሔራዊ ጥቅም ጎድተዋል። እዚህ አሁን ላለንበት ሁኔታም ገፍተው ያደረሱን እነዚሁ ኃይሎች ናቸው። አሁን ባለንበት ዘመን ደግሞ የዲሞክራሲ ፈጣሪ የሰባዊ መብትና የፍትህ ተሟጋቾች ነን የሚሉት ምዕራባውያን የሥርዓት መናጋት በሚፈጥረው ሁኔታ ጥቅማቸው እንዳይናጋባቸው በግንባር ቀደምትነት ለአገር ህልውናና ለዲሞክራሲ የሚሰጡት ግምት እየተሸራረፈ መጥቷል። የሚታዘዘውን የሚፈጽም አድርገው ስላስቀመጡትና አለነሱ ድጋፍ መንቀሳቀስ እንደማይችል ስለሚያውቁት ወያኔን የሚመጥኑ ተቃዋሚዎች አድርገው የሚያዘጋጇቸውም ኃይላት ለወያኔ ከሚሰጡት መስፈርት ጋር የተያያዘ ነው። ኢትዮጵያዊነት ከጎጠኞችና ከከፋፋዮች ነጻ ሆኖ የብሔራዊ ጥቅምን ለማስከበር የሚያስችል አቅም እንዲያደራጅ የሚደረገው ተጋድሎ ክፉ ባላንጣዎች ገጥመውታል። ምዕራባውያን የጸረ ሽብርን እርምጃ እያሉ የሚያስተጋቡት ምትሃታዊ ቅዠት የተተበተበው ዓለም አቀፋዊ እይታ በኢትዮጵያዊነት ላይ ከፍተኛ ደባ እየተፈጸመ ነው። በኢትዮጵያና በዙሪያ ለጸረ ሽብርተኝነት የሚሰጡት ስፍራ እጅግ የተጋነነ በመሆኑ የህልውናችን ጥያቄ ከምዕራባውያን ዓለም አቀፋዊ እይታ ጋር ቅራኔ ውስጥ ገብቷል። ከሰሞኑ የተባበሩት መንግሥታት በየአገሮች ውስጥ ጣልቃ በመግባት የኤርትራንና የሶማሊያ ሞኒተሪንግ ግሩፕ በሚል የተሰየመው ለተባበሩት መንግሥታት የጸጥታ ምክር ቤት ባቀረበው ሪፖርት ላይ የህወሓትን አገዛዝ የነጻው ዓለም ወዳጅ አድርጎ በማቅረብ የሻቢያን ጣልቃ ገብነት በመረጃ ፈትሿል። በአሜሪካ ብሔራዊ ጥቅም ስር ያሉ ዓለም አቀፍ ድርጅቶች ምዕራባውያን ሁለት አይነት መስፈርት ይዘው እንዲጓዙ ሲፈልጉ ዲክታተሮች ላይ ማዕቀብ በመጣል አለያም ወዳጅ በማድረግ ዲክታተሮችን ማቆላመጥና ማመስገን የአገርን ክብር ማጣጣልና ተላላኪ ሆኖ እንዲያገለግል ማድረግ የተቃዋሚ ቡድኖች ድምፅ በባዶ ሜዳ እንዲቀር ሴራ ያካሂዳሉ። ከዚህም አልፈው በወሲብ ዘር ነፍሳቸውን ለሚያሽከረክሩት ዲክታተሮች ገንዘብ ይለግሳሉ። የተባበሩት መንግሥታት የሞኒተሪንግ ግሩፕ ሪፖርት ኢትዮጵያን ሕዝብ መከራና ስቃይ ሞትና ስደት ዘሎ ወያኔን ለማዳን በሚደረግ ተግባር ለመቀየስ በተወጠነ አኳኋን ሪፖርቱን አጠናቅሯል። ኦነግ፣ የኦጋዴን ነጻ አውጪ ድርጅት ግንቦት ሰባት በሻቢያ የሚሰለጥኑ በመሆናቸው አሜሪካ የሚከሰተውን አደጋ ለመከላከል የሚያስችል የሐሳብና የድርጊት ዝግጁነት እንዲያቀናብር የተጠና ጥናት ለመሆኑ አሌ አይባልም። የተባበሩት መንግሥታት ሞኒተሪንግ ግሩፕ ሶማሊያ፣ ኤርትራና ኢትዮጵያን ያካተተ ፍተሻ ሲያደርግ አምስተኛ ዓመቱን ይዟል። የአሜሪካኖች ስትራቴጂያዊና ጂኦፖለቲካዊ ጥቅሞች በተረጋጋ ሁኔታ ሊጠብቅልን ይችላል የሚሉትን ኃይል ለመለየት ጥናቱ እንዲካሄድ በገንዘብ፣ በሎጂስቲክስ፣ በሌሎችም እጃቸው እንዳለበት የተረጋገጠ ግምት መስጠት ይቻላል። የኢትዮጵያን መሠረታዊ ችግሮችን እያሳደሩ ያሉትን ደባዎች ከነ መፍትሄዎቻቸው ስንቃኝ በግንቦት ሰባት የሚቀነቀነው አመለካከት ለመፍትሄ ጠንቅ መሆኑን ማገናዘብ ይቻላል። የወያኔን አምሳያ የሚተካ ነው። ከህብረተሰባችን ታሪካዊ ባህሪያት የተወረሱ ፖለቲካዊና ማኅበራዊ ኢኮኖሚያዊ ፍትሕ የመጎደሉ በስነ ልቦናችን የተቀረጸውን አንድ አገር፣ አንድ ሕዝብ፣ አንድ ሰንደቅ ዓላማ የሚለውን መንፈስ የሚያዳብር ሳይሆን የእርስ በርስ ቅራኔዎችንና መለያየቶችን የሚያባብስ እንዲሁም በሌላው ገጽታው ደግሞ ወታደራዊ ጀብድንም ለማካሄድ ኢትዮጵያን ከሚጠሉ ኃይሎች ጋር እጅና ጓንት ሆኖ ስለሚሠራ በኢትዮጵያና በኢትዮጵያዊነት ዙሪያ በመደራደር ለብሔራዊ ጥቅማችን ታማኝ ሊሆን እንደማይችል የተረጋገጠ ግምት መስጠት ይቻላል። የግንቦቴዎች እብደት ቀመስ ባህሪ ከኢትዮጵያ ጠላቶች ጋር በማበር በአቋራጭ ሥልጣን ለመያዝ ባላቸው ጉጉት ላይ ያረፈ ሲሆን ለዚሁ ቅዠታቸው ከጀርባቸው የተማመኑባቸው ድርጅቶች ዘርን መሠረት ባደረገ እይታ ላይ የሚንሳፈፉትን ኦነግንና የኦጋዴን ነጻ አውጪ ድርጅቶችን ነው። እነዚህ ድርጅቶች ወያኔ ባስታጠቃቸው የዘረኝነት ስብከት ተማራኪዎች ሆነው የአንድ ዘር አገዛዝ በኢትዮጵያ የሚነግስበትን ሁኔታ ካመቻቹ በኋላ ለሻቢያ የጸረ ኢትዮጵያ ዓላማ ለመሆን ለዘመናት ኢትዮጵያን ሲያተራምሳት ወደ ነበረው ምሽግ ተዘዋውሯል። ከዚህ ምሽግ ጋር ራሱን የደባለቀው ግንቦት ሰባት የዘር ድርጅቶችን እንደ ማስፈራሪያ በማስተዋወቅ ምናልባት ምዕራባውያን ወያኔን ሲያኮርፉት የሥልጣን መንጠቂያ መሣሪያ በመሆን ሥልጣን ይመርቁልናል የሚለውን ቅዠት በምቾት ከሚኖሩበት የምዕራብ አውሮፓ ከተሞች ሆነው ፕሮፓጋንዳ እያሰራጩ ነው። ኢትዮጵያዊው ወገን ግን ግንቦት ሰባት የመሪነት ብቃት አለው ብሎ አያምንም። የሞራል ብቃታቸው ለሕዝብ ጉዳትና ስሜት ደንታ ሳይሰጣቸው ግልገል ፋሽስቶች በመሆን ለወያኔ አገልግሎት የሰጡ በመሆናቸው ይታፈርባቸዋል። የተባበሩት መንግስታት የሞኒተሪንግ ግሩፕ በሪፖርቱ ላይ ግንቦት ሰባትን በምዕራባውያን አይን እውቅና ቀርቶ የሚረባ ተቃዋሚ ድርጅት አድርጎ እንዳላቀረበው ጽሑፉ ይመሰክራል። ግንቦት ሰባት የወያኔን የኤትኒክ ፌዴራሊዝም አስተሳሰብ ታጥቆ ቅስቀሳ በማካሄድ አዝማችነቱ ሁሉ አለኝ በማለት ከሰሞኑ አንድ ጽሑፍ ለተባበሩት መንግስታት የጸጥታው ምክር ቤት መላኩን ይፋ አድርጓል። የጽሑፉ ይዘት ለፖለቲካ መፍትሄ የድርድር አካል አድርጎ ራሱን በመቁጠር በሞኒተሪንግ ግሩፑ በተጠናቀረው ዙሪያ ምላሽ ሰጥቷል። የሞኒተሪንግ ቡድን ያቀረበው ሪፖርት በቀጥታ ለተባበሩት መንግስታት የጸጥታው ምክር ቤት ተላልፏል። ይህ ሪፖርት ግንቦት ሰባትን ቢጠቃቀስም በዋነኛነት እኛ ኢትዮጵያውያኖችን የሚያሳስበን ብርቱ ጉዳይ ይዟል። አካባቢውን ከአምስት ዓመት በላይ ሲዳስስ የቆየው የተባበሩት መንግስታት የሞኒተሪንግ ቡድን ሪፖርት ተልእኮው ያረፈው በአንድ ጉዳይ ዙሪያ ላይ ነው። ምዕራባውያን ጠፍጥፈው ከፈጠሯቸው የግጭትና አልቂት ማዕከሎች መካከል ወያኔና ሻዕቢያ፣ ወያኔ የምዕራባውያንን ምርቃት እየተሰጠው ወንጀሎቹን ግን እንደሚቀጥልባቸው፣ እነሱም ሕዝብን አፍኖ መግደልን፣ ማፈናቀልን፣ ማሰርን፣ በረሃብ መቅጣት የመሳሰሉት ሲሆኑ እነዚህንም የወያኔ ወንጀሎች በቸልተኝነት እንደሚመለከቱትና ሪፖርቱ የወያኔን ወንጀሎች አንድም ሳይጠቁም አልፏል። የምዕራባውያን ደባና ሸፍጥ መልኩ የተለያየ ነው። ሰብአዊ እይታ ጠፍቷል። ኢኮኖሚያዊና ፖለቲካዊ ጥቅሞች ላይ በመንደርደር ዓለምን በምስላቸው ለመቅረጽ የሚያደርጉት ጉጉት በልጧል። ዓለምን በሚያሳብዱበት የሽብርተኝነት አባዜ ስር የሚሰለፍ ተላላኪ ቡድን ማስቀመጥ ዋና ስትራቴጂያቸው ሆኗል። በእነዚህና በሌሎች ምክንያቶች ምዕራባውያን አገራችን እፍኝ በማይሞሉ ጠባብ የዘረኛ ቡድን ታይቶ በማይታወቅ ርዕዮተ ዓለም ሽፋን በሰከሩ የባንዳ ልጆች ስር እንድትማቀቅ ተደርጋለች። የተባበሩት መንግስታት የሞኒተሪንግ ቡድን ሪፖርት በዋነኛነት ለምዕራባውያን መፈንጫ ሆኖ የማይጋልበውን ሻዕቢያ ወንጀሎቹን በማጋለጥ ቅጣቱን እንዲቀበል የሚያደርግ ውሳኔ ለመስጠት የተሰናዳ ሲሆን፣ የዚያኑ ያህል ደግሞ ከወያኔ የኢትዮጵያን ሉዓላዊነት ተፈታታኝ ያደረገው ሻዕቢያ ጋር በማበር ለኢትዮጵያ ዲሞክራሲ እናስገኛለን ብለው የመሸጉትም ጭምር ዕጣ ፈንታቸው አጠያያቂ ሆኗል። በሰው በላው የትግሬ ወያኔ አገዛዝ ምስል የተመሠረቱትን የጽንፈኞችን ስብስብ አዝማች ነኝ የሚለው ግንቦት ሰባትን ወያኔ በሽብርተኝነት የፈረጀው በመሆኑ የግንቦት ሰባት ዕጣ ፈንታም አጠያያቂ ሆኗል። የኢትዮጵያዊነት ትግል እነዚህን ፋይዳ የሌላቸው የስም ድርጅቶች ተመስሎ በዓለም የፖለቲካ መድረክ ለንባብ መብቃቱ ሐፍረትን ያኮናንባል። ግንቦት ሰባት ካለበት ስጋትና ጭንቀት የተነሳ ለተባበሩት መንግስታት የጸጥታው ምክር ቤት በላከው ሜሞራንደም ላይ የሞኒተሪንግ ቡድኑ የጥናት ውጤት ምንጭ አጠያያቂነቱን ገልጾ ማስተባበያ ሰጥቶበታል። ግንቦት ሰባት የላከው ምላሽ የተባበሩት መንግስታት ሞኒተሪንግ ቡድን ያጠናቀረው ሪፖርት አይመጥንም፣ ዋናው ማዕከላዊ ጉዳይ በሻዕቢያ ተደግፎ የሚንቀሳቀስ በጣት የሚቆጠሩ ታጣቂዎች ከሌሎች አገሮች ለማሸጋገር በየአገሩ ያሉ የኤርትራ ኤምባሲዎች ተባባሪዎች እንዲሆኑና ድርጅቱን የሚቆጣጠረውና የሚመራው ሻዕቢያ ነው የሚለውን መደምደሚያ የሰጠ ነው። የድርጅቱ መሪዎች በተደጋጋሚ እንደገለጹት ከሆነ ኤርትራ ለግንቦት ሰባት ትግል ምድረገነት ነች ብለዋል። የግንቦት ሰባት ሜሞራንደም የሀያል መንግስቶች ሊቀጧት የሚፈልጓት አገር ኤርትራ ውስጥ ታጣቂ አሰልጥነን ለመዝመት ይፈቀድልን ብሎ የሚጠይቅ ነው ቢባል ማጋነን አይሆንም። ራሱን እንደ መንግስትነት የሾሙ የግንቦት ሰባት የውጭ ጉዳይ ክፍል ያቀረበው ሜሞራንደም ኢትዮጵያዊነት አይጋራውም። ኢትዮጵያዊነት ይህንን አደናብሮ የሚያደናብር በጠላት ጉያ ገብቶ ስለሚካሄደው የእብደት ተግባር ከበቂ በላይ ተችቶበታል። የጸረ ዘረኝነት የቤት ሥራችንን ሁላችንም በቤታችን ማከናወን ምርጫችን ሆኖ ተተኪው የማይገኝለት የትግል ስልት ለመሆኑ ብዙ ተብሏል። ለመሪዎቹ ክብርና ደህንነት ቅድሚያ እየሰጡ በድሎት ከሚኖሩበት አገር ተቀምጠው ኢትዮጵያን ከወያኔ ነጻ አወጣለሁ የሚለው አባባል ቅዠት ነው። የኢትዮጵያ ታሪካዊ ጠላቶች አቀማጥሮ ያስቀምጧቸውን ጽንፈኞች የምንቀጣበት ስልት በፍጹም ከጠላት ጋር በማበር የሚከናወን ሊሆን አይችልም። የወያኔ ዘረኝነት ባስመረረን ቁጥር በቃን ብለን ቁርጠኞች ሆነን በመሥዋዕትነት ረድፍ መሰለፍ ይኖርብናል። የወያኔን ዘረኛ ሥርዓት በሌላ ዘረኛ ሥርዓት ለመተካት ሕይወት መጥፋት የለበትም። بزي تلكفو فتشان ناقشت ينور يميل تبري يمي عدرقو كارلو تقلو بالنسوم لاي ما نتعطر ينور بطن كو يعني زرن ينتعز كفي قدستا تمرن نكتن تدرايكتن اقراتن النهزوان بالناس قدم نورو ويعني هارات تامت كارتو هارات تور زرن يابوهن منقد قفن ناقديا ما فناك اللي ناقر ميشتن ملووت ايه فتسما مسنبت بالجاله نبر تاريكاوية تلاتو تشاچن بيهونو نكاون نانقوا السوبة مايت يقو يون كيم بكالاچون بالتو طبن نبر هاقرايو هنو يبوليسكا مهدار تكرو تاقينتو بهقرايو عجن داسر يمكرا زمنون بماساتر يو ياني نيكو شاشا مار راق في عبو عمبالي زقا كالتشالة يزرن ينتن شرطة تيماس قوم كالتشالة بوسانيو تغلاتشن يه يزرن ياقزاز بهقراتشن يمكرشان باقن ناوي ياقزاز لمادرق بمسوعات بيناتشنن كالستن يتفاتون منش مرز بغزي كالنك ياغري توا مكرانا تارا مالكيا آتو ሁላችንም በመድራው ያጋሃን ሙስ መጥፊያችን ሆን ይሆናል የሚል ስጋት አለን ድል ለኢትዮጵያ ህዝብ
አድማጮቻችን የኢትዮጵያነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ጥቅምት 23 2007 ዓ.ም ወይንም የኖቬምበር 2014 ስርጭት የመራ ነው ወርቁ ሞላ ንጉስ ታምራት እኔም ተኮላ ወርቁ ደህና ሰንብቱ ይያል በዚሁ ሰናበታችኋለን ድል ለኢትዮጵያ ህዝብ I know why I'm not alone 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 I'm
Shall we?